ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ መስከረም 28 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን የምንጀምረው በየሳምንቱ እሁድ በምናቀርብላችሁ የሳምንቱን ዜና በምንተነትንበት የፍካሬ ዜና ይሆናል። በማስከተልም በፍኖተ ዲሞክራሲ ተላልፈው የነበሩ ሀተታዎችን በድጋሚ አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
በኢትዮጵያ ነጻ ህክምና የሚባለው የይስሙላ መሆኑ ተጋለጠ።
ወያኔ ከሱዳን ጋር የግብይት ስምምነት ማድረጉ እያነጋገረ መሆኑ ተሰማ።
ሞያሌ የታገተው ስኳር እንዲመለስ መደረጉ ታወቀ።
በሐረርጌ የተከሰተው ደም ማፋሰስ የኢኮኖሚ እንቅስቃሴን ማሽመድመዱ ተገለጸ።
ወያኔ አርቲፊሻል ዘረመልን ለገበሬዎች እንዲሰራጭ እያደረገ መሆኑ ይፋ ሆነ።
ወያኔ የበሽር ቡድንና ደቡብ አፍሪካ ከደቡብ ሱዳን ያማጽያን መሪ ጋር መዶለታቸው ተሰማ።
ወያኔ ካላንዳች ክስ ዘብት ያወረዳቸው ኤርትራውያን ጋዜጠኞችን መልቀቁ ታወቀ።
የመንገዶች መቆፋፈርና በጎርፍ መጠረግ ለትራንስፖርት ደንቃራ እየሆነ ነው ተባለ።
አንድ የወያኔ ቁጮ በገዛ ፍቃዱ ወንበሩን ለቀቀ ተባለ።
ወያኔ ያባይ ግድብ ብሎ ሲባርቅበት የቆየው ስራው ከቆመ ብዙ ጊዜ ማለፉን ማመን ተገደደ። ከዚህ በፊት በተደጋጋሚ በፍኖተ ዲሞክራሲ ስናጋልጥና ስንዘግብ እንደቆየነው በአባይ ግድብ ሽፋን ወያኔ ዜጎችን ሊዘርፍ መነሳቱንና ለግድቡ ገንዘብ ካስፈለገ ማለትም ከ4.2 ቢሊዮን ዶላር በላይ ከዘረፈው ገንዘብ ሊያዋጣ እንደሚችልም ጠቁመን ለዜጎች ማስጠንቀቂያ ያስተላለፍ ቢሆን በተስፋ የተሞሉ ዜጎች ለወያኔ ገንዘብ ሲያዋጡና ሲዘረፉ መክረማቸው የሚታወቅ ነው። ቦንዱን ቡዳበላው መባሉም ለሁሉም ግልጽ ነበር ያሉት አዛቢዎች ወያኔ ይህን ግድብ ሊገነባ የተነሳው ለህዝብና ለሀገር አስቦ ሳይሆን ለራሱ ትርፍና ለሌላም ፖለቲካዊ ግብ ነው ሲሉ ዳግም ዘግበዋል። የግድቡ ስራ ከቆበ ወይም ከቀዘቀዘ 2 ዓመት እንዳለፈውና ምክንያቱም ቀደም ብለን የገለጽን ሲሆን ወያኔ ይህን ማመን ሲገደድ ግን ምክንያቶች ብሎ የሚያቀርበው ሐሰት መሆኑን አሁንም በቅርቡ አጋልጠናል። ያኔ በቀጥታ መሆን በግልጽ በስውር ቅጥረኞቹ በሆኑ ድረገጾቹ አማካይነት ለግድቡ ስራ መጓተትና መቀስቀዝ ከቁጥጥር ውጪ ያሉ ምክንያቶችና እንቅፋቶች እንደመጡበት አስመስሎ ለማቅረብ እየጣረ ነው። ችግሮቹ ሲጀመር እንዳሳሰብነው ለሀገሪቷ የመብራት ኃይል ፍጆታ በቂ ግድቦች ኃይል እያመነጩ ሳለ የመብራት እጥረት መዲናይቱን ሳይቀር ማጥቃቱ ምክንያት ከወያኔ ሙስናና ዝርፊያ ጋር መያያዙን ዳውን ህዝብ አክሳሪ ግዙፍ ግድብ ስራ መጀመሩም ወቅታዊ አለመሆኑን በዚያውም ተጠቁመ ነበር። ገና ከመጀመሩም የግድቡ ሥራ ከዓመት በላይ የተቋረጠው አምባገነኑ መለስ ዜናዊ የግድቡ ሥራ በትግራይ መሶቦ ሲሚንቶ መሆን አለበት ብሎ መድረኩና ግድብ በጥራት አልባው የትግራይ የወያኔ ሲሚንቶ ሊሰራ አይችልም ብለው ተቋራጭ እንቢ በማለታቸው ነው። ከዚያም የአባይ ግድብ ሥራ ሊቆም የተጎደደው ወያኔ ሊቀጥፍ እንደሚሞክረው ሳይሆን በሁለት ምክንያቶች መሆኑን በፍኖተ በየጊዜው አጋልጠ እንደነበረ ጉዳዩን የተከታተሉትም አቅርበውታል። አንደኛ መዋጮ የተባለው በመድረቁና የገንዘብ ጥረት መጥቶ ሰራተኞች ለወራት ስካለመከፈል መድረሱ ሲሆን፣ ሁለተኛው ዋናው ምክንያት ግን ወያኔው ሜቲክ ድርጅት የሚሊተሪ ኢንዱስትሪና ቴክኖሎጂ ኮርፖሬሽን የተፈጠረው ከባድና ቀጣይ ችግር መሆኑን ተረጋግጧል።
ችሎታ አልባ በሆነው የሙስናው አባወራ ጀነራል ክንፈ የሚመራው ሜቴክ 98 በመቶ በወያኔ የቀድሞ ታጋዮችና በትግራይ ተወላጆች የተሞላ ሲሆን በዋና መስሪያ ቤቱ በአዲስ አበባም አማርኛ እንደማይነገር ውስጥ አዋቂዎች አጋልጠዋል። ይህ የቀድሞ ታጋዮች ማጎሪያ የሆነ ተቋም ከቻይናውያን ጋር በመሆን የእጅ ስልክና ቴሌቪዥን እሰራለሁ ብሎ አገሪቷን በብዙ ሚሊዮን ዶላር ማክሰሩ የተነገረለት ሲሆን የመለስና አዜብ ወዳጅና የጥቅም ተካፋይ የሆነው ጀነራል ክንፈም በአባይ ግድብ ጉዳይ ዘው ብሎ ለግድቡ ወሳኝ የሆኑትን 5 ግዙፍ ተርባይኖች ሜቴክ ይሰራል ብሎ ስራ ለማገድ መቻሉ ከባድ ማስተጓጎልን አድርሷል ሲሉ ታዛቢዎች አረጋግጠዋል። አሮጌ መኪና መጨፍለቅና ከዓለማችን ትላልቅ ግድቦች አንዱ ሆኗል ለተባለው ተርባይኖችን መስራት አንድ አይደለም ያሉ ክፍሎች ክንፈ ሜቴክ ይሰራዋል ቅዠቱን ትቶ ከነብራዚልና ሌሎች ጋር በነቂስ ተደራድሮና ከገንዘቡም ተካፋይ ሆኖ አሰራው ያላቸው ተርባይኖች ግዙፍ ቱቦዎች ሊገጥሙ ያልቻሉና የማይጠቅሙ በመሆናቸው ስራው መስተጓጎሉ ተረጋግጧል። ይህን በማጋለጥ ፍኖተ ዲሞክራሲ የግድቡ ስራ ገና ብዙ አመታት ይቀራዋል በሚል አቅርቦ በዚህ በያዝነው አመት ግድቡ ያልቃል ድንፋታው ከንቱ ነው ሲል ዘግቦ እንደነበርም የሚታወስ ነው። በመጀመሪያው በሜቴክ ማደናቀፍ የተነሳ ግድቡ ስራ በሶስት አመት ዘግይቷል የተባለ ሲሆን አሁን ችግሩ በመቀጠሉና ሰራተኞችም እየለቀቁ በመሆኑ የግድቡ ስራ የሚያልቀው ሰኞ ነው ተብሎ እየተተቸበት መሆኑ ግልጽ ሆኗል። ግድቡን ግብጽ ትቃወማለች ቢባልም እድሜ ለወያኔ ወደ ጦርነት ሳታመራ ወያኔ ራሱ የግድቡን ስራ አፈር አብልቶላታል ሲሉ ውስጥ አዋቂዎች ተችተዋል።
በኢትዮጵያ ነጻ ህክምና የሚባለው የይስሙላ መሆኑ ተጋለጠ። በተለያዩ ተራዶ ድርጅቶች ማለትም በአሜሪካ ለማቀፍ ተራዶ በአውሮፓ ህብረትና በመሳሰሉ ድርጅቶች የሆስፒታሎች ማስፋፊያና ግንባታ ቢከናወንም ህክምና በኢትዮጵያ እጅጉን ኋላ ቀር መሆኑን በተለያዩ ዓለም አቀፍ መድረኮች እየተተቸ መሆኑ የሚታወቅ ነው። ከአጠቃላይ ህዝቡ 80 ከመቶ ህክምና ወጪውን ሸፍኖ መታከም ስለማይችል ህክምና ሳያገኝና በሽታውን ሳያውቅ በሞት የሚነጠለው ህዝብ ቁጥር አስደንጋጭ መሆኑን ጉዳዩን በቅርበት የተከታተሉ ያስረዳሉ። ወያኔ የህክምና ወጪያቸውን ለመሸፈን ለማይችሉ የነጻ ህክምና መፍቀዱ ቢታወቅም ይህ የህክምናውን ከ20 እስከ 30 በመቶ ብቻ የሚሆነውን የሚሸፍን መሆኑን በሽተኞች በምሬት ሲገልጹ ይደመጣሉ። ለተለያዩ ምርመራዎችና ዋጋዎች ከ50 ብር በላይ የሆኑ መድኃኒቶችን በሽተኛ እንዲገዛ ስለሚደረግ ነጻ የተባለው ለይስሙላ መሆኑን ህሙማን በምሬት ይገልጻሉ።
ወያኔ ከሱዳን ጋር የግብይት ስምምነት ማድረጉ እያነጋገረ መሆኑ ተሰማ። ሁለቱ ማለትም ወያኔና የበሽር ቡድን የደረሰባቸውን የውጪ ምንዛሪ ለመወጣት በሚል ማስነሰያ 16 ሚሊዮን ዶላር የሚደርስ በሁለቱም ሀገራት ገንዘብ ግብይት ለማካሄድ መስማማታቸው ታውቋል። የሱዳኑ ፈላጅ ቆራጭ በሽር የክብር አባል በሚል ስያሜ የወያኔ ህወሓት አባል መሆኑ የሚታወቅ ነው። አንዳንዶች እንደሚሉት በሽር ከስልጣኑ ሲፈነገል መሸሻ እንዲሆነው በትግራይ የፈለገበት አካባቢ ቤተ መንግስት መገንባት እንደሚችል ተነግሮታል ይባላል። ይህ የሱዳንንና የኢትዮጵያ ገንዘቦች በሁለቱ ሀገራት ለመገበያያነት እንዲያገለግሉ መደረጉ ምስቅልቅል የኢኮኖሚ ቀውስ እንደሚያስከትልና በትሩ ይበልጥ ኢትዮጵያን እንደሚያደግ በርካቶች ያስረዳሉ።
ሞያሌ የታገተው ስኳር እንዲመለስ መደረጉ ታወቀ። በኬንያ አድርጎ ዱባይ እንዲላክ የተወሰነው 44,000 ቶን ስኳር ሞያሌ ላይ በጠረፍ ጠባቂዎች መታገቱን ከሶስት ወራት በላይ ለበረሃ አየር ንብረት መጋለጡ የሚታወቅ ነው። ስኳሩን የጫኑት ወደ 300 የሚጠጉ ካሚዮኖች ከሶስት ወራት በላይ ስራ መፍታታቸውም አነጋጋሪ ነው ተብሏል። በአሁኑ ወቅት ስኳር በገጠርም በከተማም ከገበያ በመጥፋቱ ከመደበኛው ዋጋ ከእጥፍ በላይ በድብቅ እንዲሸጥ መደረጉን ለማወቅ ተችሏል። ባሳለፍነው ሳምንት ሞያሌ የታገተው ስኳር ወደ ኋላ ተመልሶ ወንጂ ስኳር ፋብሪካ መጋዘን እንዲራገፍ መመሪያ ተሰጥቷል ተብሏል። ይህ በወያኔ ቁንጮዎች የተደረገ የስኳር ሌብነት በዚህ ሁኔታ መላኩ ከቆመ ስኳሩን የገዛው ዓለም አቀፍ ኩባንያ ወያኔን ፍርድ ቤት እንደሚገትረው ብዙዎች ግምታቸውን ይቸራሉ።
በሐረርጌ የተከሰተው ደም ማፋሰስ የኢኮኖሚ እንቅስቃሴን ማሽመድመዱ ተገለጸ። ወያኔ ውስጥ ውስጡን አራግቦ በቀሰቀሰው ጦስ የንጹሃን ዜጎችን ደም ማፋሰሱና በመቶ ሺዎች የሚቆጠሩ ከቀያቸው ከቤት ንብረታቸው ከወላጆቻቸውና ከዘመድ አዝማዶቻቸው ጋር እንዲበታተኑና እንዲፈናቀሉ አድርጓል። ይህን ወንጀል የፈጸመው አረመኔ ወያኔ ሆኖ ሳለ ደግሞ መለስ ብሎ እሱ በህዝብ ደም የተጨማለቀ ወንጀለኛ ሽማግሌ አስታራቂ ሆኖ ቢውረገረግም ከሶማሌዎችም ከኦሮሞዎችም ተሰሚነትና ተቀባይነት ባለማግኘቱ ውስጥ ውስጡን የበቀል ጭስ እያጨሰ መሆኑን ጉዳዩን በቅርበት የሚከታተሉ ወገኖች ያስረዳሉ። በዚህ በወያኔ ጦስ ወደ ውጪ የሚላኩ ቡና፣ ለውዝ፣ ጫት፣ ቆዳና ሌጦ፣ ሌሎችም የቅባት እህሎች፣ በግ፣ ፍየሎችና ግመሎች እስካሁን መስተጓጎላቸውና በመቶ ሚሊዮን የሚቆጠር ብር ኪሳራ መድረሱ ታውቋል።
ወያኔ አርቲፊሻል ዘረመልን ለገበሬዎች እንዲሰራጭ እያደረገ መሆኑ ይፋ ሆነ። ወያኔ በበርካታ ታዳጊ ሀገራት ተቃውሞ እየገጠመው ያለውን አርቲፊሻል ዘረመልን ለገበሬዎች ለማሰራጨት እንደታሰበ ተሰማ። ይህ ዘረመል ለተለያዩ የካንሰር በሽታዎች እንደሚያጋልጥ በበርካታ ሳይንቲስቶች በተካሄደ ጥናት የተረጋገጠ ነው ተብሏል። የዚህ የዘረመል ዋነኛ አምራች የሆነው ሞንሳቶ የተባለው የአሜሪካ ኩባንያ ከወያኔዎች ጋር ሲደራደር እንደነበር የሚታወቅ ሲሆን ምናልባትም የወያኔ ቁንጮዎችን በገንዘብ እንደደለላቸው ይገመታል ይባላል። በተለይ አትክልትና ፍራፍሬ አምራች የሆኑ ይህ አርቲፊሻል ዘር በቅርቡ እንዲጠቀሙ እንደሚደረግ የደረሰን መረጃ ያስረዳል። ከአሁን ቀደም ጥጥ ላይ በተወሰነ መሰረት ሰፋፊ የጥጥ እርሻዎች ምርቶቻቸው አርቲፊሻል የጥጥ ዘረመል በመጠቀም በመሆኑ ኢትዮጵያ ውስጥ የሚመረቱ አልባሳት በአውሮፓ ገበያ ማጣታቸው ኩባንያዎቹ ላይ ጫና ማሳደሩ የሚታወስ ነው ተብሏል።
ወያኔ የበሽር ቡድንና ደቡብ አፍሪካ ከደቡብ ሱዳን ያማጽያን መሪ ጋር መዶለታቸው ተሰማ። ባሳለፍነው ሳምንት ወያኔ የበሽር ቡድንና ደቡብ አፍሪካ ከደቡብ ሱዳን ዋነኛ አማጺ ቡድን መሪ ሪክ ማቻር ጋር በደቡብ አፍሪካ መዶለታቸው ታውቋል። ወያኔ አሁን በስልጣን ላይ ያለውን የሳልቫ ኪር ቡድን ከስልጣን ለመፈንገል በርካታ ሴራዎችን ማሴሩ የሚታወቅ ሲሆን ሁሉም ከሽፈውበታል ተብሏል። በዚህ በደቡብ አፍሪካ በተካሄደው ሴራ ላይ ተደረሰበት የተባለው መሳሪያ በደቡብ አፍሪካ የሚገኘው የአማጽያኑ መሪ ማደራደር ስብሰባ ላይ እንዲሳተፍ ሲሆን ይህ የሴራውን ምስጢራዊነት የሚያሳይ ነው ተብሏል። ወጣም ወረደ ወያኔና የሱዳን የበሽር ቡድን በስልጣን እስካሉ ድረስ ደቡብ ሱዳን ሰላም አይኖራትም የሚል ሐሳብ የሚሰነዝሩ በርካቶች መሆናቸው ታውቋል።
ወያኔ ካላንዳች ክስ ዘብጥያ ያወረዳቸው ኤርትራውያን ጋዜጠኞችን መልቀቁ ታወቀ። የዛሬ 10 ዓመት ግድም በሶማሌና በኬንያ ድንበር አካባቢ የታገቱ ሁለት ኤርትራውያንን ወያኔ ካለምንም ክስና አንድም የፍርድ ቤት ደጃፍን ሳያዩ አፍኖ ይህን ያህል ጊዜ አቆይቶ በዚህ ባሳለፍነው ሳምንት በነጻ ከእስር ማሰናበቱ አነጋጋሪ ነው ተብሏል። በነዚ ጋዜጠኞች ላይ በወቅቱ ወያኔ ያስተላለፈባቸው አሸባሪዎች የሚል ወንጀላ እንደነበር የሚታወስ ሲሆን በዚህ አሸባሪ የሚለው የወያኔ የተለመደ ወንጀላ በርካታ የፖለቲካ እስረኞች እንኳን ፍርድ ቤት ሊቀርቡ ቀርቶ ለበርካታ አመታት የታሰሩበት እንኳን አለመታወቁ አሸባሪው ራሱ ወያኔ ነው ተብሏል።
የመንገዶች መቆፋፈርና በጎርፍ መጠረግ ለትራንስፖርት ደንቃራ እየሆነ ነው ተባለ። ወያኔ ስለመንገድ ግንባታ ሲለፍፍ የነበረው ሁሉ ከንቱ መሆኑን መንገዶች በጎርፍ እየተጠረጉ መወሰዳቸው እየተናገረበት ይገኛል ተብሏል። በአዲስ አበባ የከተማዋ ዋና ዋና መንገዶች በጎርፍ መቦርቦር ብቻ ሳይሆን ተጠርገው የተወሰዱ በመሆኑ በመንገዶች ጉድጓድ ማየት የተለመደ መጥቷል። ከተላልቅ ከተሞች ጋር የሚያገናኙ አውራ መንገዶችም ፍርስርሳቸው በመውጣቱ መንገዶቹ የጭነት መኪናዎችና የአውቶቡሶችን ጉዞ አደጋችና ቀርፋፋ ማድረጋቸው ታውቋል። በመንገዶች ግንባታና ጥገና ስም በየአመቱ በወያኒ ቁንጮች በቢሊዮኖች የሚቆጠር ገንዘብ እንደሚዘረፍ የአደባባይ ሚስጥር ነው ተብሏል።
አንድ የወያኔ ቁንጮ በገዛ ፍቃዱ ወንበሩን ለቀቀ ተባለ። ይህ አባዱላ የተባለ የወያኔ ቁንጮ የወያኔ አፈ ጉባኤነቱን መልቀቁን በደብዳቤ ማሳወቁ ታውቋል። ሰውየው በወያኔ የደም ወንጀል ከእግር ጥፍሩ እስከ ራስ ጸጉሩ እየተነከረ በመሆኑ በ11ኛው ሰዓት ከወያኔ ጋር የምር ቢጣላም እንኳን ባፈሰሰው የህዝብ ደም መጠየቁ የማይቀር ነው ተብሏል። የፖለቲካ ተንታኞች ይህን ጉዳይ አስመልክተው እንደሚሉት ይህ የወያኔ ፍጻሜ መጀመሪያ ሊሆን እንደሚችልና በቅርቡ የሰውየውን ፈለግ የሚከተሉ ወይም ደግሞ ወያኔ የፈጠራ ክስ መስርቶ ዘብጥያ የሚያወርዳቸው አይጠፉም የሚል ግምታቸውን ይናገራሉ። የሰውየው መልቀቅ የወያኔን የለውጥ ስራም ይሁን ሌላ በቅርቡ የሚታወቅ ሲሆን፣ ዋናው ጉዳይ ግን ወያኔ የነቃ ብርሌ መሆኑን የሚያሳይ ነው ተብሏል።
በአዲስ አበባ የሚገኘውና የሼክ አላሙዲን ንብረት የሆነው የሪየስ ኢንጂነሪንግ ኩባንያ ከሰራተኞቹ ከፍተኛ ተቃውሞ የደረሰበት መሆኑ ታውቋል። ኩባንያው የምርት ማስተዋወቂያ ፕሮግራም ስነ ስርዓት በሚያካሂድበት ወቅት ሰራተኞቹ የደረሰባቸውን ቅሬታ የሚገልጹ ሰሌዳዎች በመያዝና መፈክሮች በማሰማት ተቃውሟቸውን ሲያሰሙ መዋላቸውን የዜና ምንጮች ዘግበዋል። ሰራተኞቹ የደሞዝ ሁኔታና የቦነስ ጭማሪ ላይ ያላቸውን ቅሬታም ገልጸዋል። ኩባንያው ለአንዳንድ የሥራ መስኮች የሚሰሩ ሰራተኞች የሚቀጥረው በአስቀጣሪዎች በኩል በመሆኑና ለአስቀጣሪዎች የሚሰጠው ክፍያ ከደሞዛቸው ላይ እየተቀነሰ በኢትዮጵያውያን መያዝ የሚችሉ ቦታዎች በውጭ አገር ሰዎች መያዛቸውን ከመቃወማቸው በላይ የቀድሞ የኩባንያው ኃላፊዎች ስለተነሱ ጉዳያቸውን የሚከታተላቸው ወገኖች የሌለ መሆኑን ገልጸዋል። ደንበኞች ቅሬታ ያሰሙ መሆኑን ጠቁመው የኩባንያው የወደፊት ዕጣ እንዳሳሰባቸው በያዙትና በቃል ባሰሙት መፈክሮች ገልጸዋል። የኩባንያው ኃላፊዎች የሰራተኞችን ጥያቄ ተቀብለው ማስተናገዳቸው አጠራጣሪ ነው ተብሏል።
የፍቃሬ ዜና ፕሮግራማችን በዚሁ ይጠቃለላል።
የከሰረ ነጋዴ ያውራሾቹን መዝገብ ያገላበት ከኪሳራ አያወጣውም። በተለያየ መልኩ ኢሃፓን ለመወንጀልና ለመክሰስ ደፋ ቀና የሚሉ ጠላቶች መኖራቸው ከሚሰጡት አስተያየቶች፣ ከሚጽፏቸው ጽሑፎች፣ መጽሐፎች ወዘተ መረዳት ይቻላል። የሴራው አቀናባሪዎች፣ የወያኔ ጀሌዎችና የኢትዮጵያ ጠላቶች የኢሃፓን ህዝባዊ እንቅስቃሴ ጠዮች መሆናቸውም ግልጽ ነው። ያም ሆነ ይህ የከሰረ ነጋዴ የአያቱን መዝገብ ቢያገላብጥ የዱቤ ሰነዱን ቢያነሳ ከኪሳራው ሊያገግም አይቻለውም። ወታደራዊ ደርግ የኢትዮጵያን ሁኔታ እዚህ ሁሉ አዘቅት ውስጥ ያጣለ አገዛዝ መሆኑ አጠያያቂ አይደለም። ከዚያም በፊት የነበረው የንጉሰ ነገስቱ መንግስት የተማሪዎችን ምክርና ጥቆማ ሰምቶ ማስተካከያ አድርጎ ቢሆን ኖሮ ከህዝብ ጋር ባልተጋጨ ነበር። የኢትዮጵያ ተማሪዎች በሁሉም አምባገነን ገዦች በጠላትነት ተፈረጀው መስዋዕት ሲከፍሉ የኖሩት እየከፈሉም ያሉት የዚሁ አልገዛባይነት ውጤቶች በመሆናቸው እንጂ ወያኔ እንደሚያናፈሰው የህዝብና የሀገር እድገት ጠላቶች ሆነው አይደለም። ወያኔ ተንሽዋኩ ገብቶ ሰራዊትን በትኖ መከላከያውን ይዞ ኢኮኖሚውን በብቸኝነት ተቆጣጥሮ ህዝብን አፍኖ በብዝበዛ ለማንሰራፋት ቢሞክርም ኢሃፓና የኢትዮጵያ ህዝብ እስካለ ድረስ እንደማይቻል እየተገነዘበው መጥቷል። የኢትዮጵያ ወጣቶች ለሀገራቸው መከበርና ለህዝባቸው ለድና ግንባራቸውን የማያጥፉ መሆናቸውን ደጋግመው አስመስክረዋል። ኢሃፓና ወጣቱ አድሃሪ መንግስታትን ሲታገል የኖረበት ምክንያት ምን እንደነበር አንዳንድ ተዋጆችንም በችለተኝነት ማየቱ ምን እንደሚያስከትል አሁን የተደረሰበት ደረጃ ላይ መደረሱ ይመስከራል። ወያኔ የገባበት ቀዳዳ እንዲሰፋ የውጭ ኃይሎች ድጋፋቸውን ለመስጠት ያለ ሀፍረት ጣልቃ እንዲገቡ ያደረጋቸው ተደጋግሞ እንደተነገረው በወቅቱ የነበሩ መንግስታት የኢሃፓን ጥቆማ ወደኋላ በመተው የተደረጉ ስህተቶች ነበሩ። አሁንም ቢሆን የኢትዮጵያ ህዝብ ወያኔን በድርድር መለወጥ ይቻላል የሚለውን የአንዳንድ አዘናጊዎችን ቱማታ ስፍራ ሳይሰጥ በቁርጠኛ ትግል ወያኔን ከስሩ መንግሎ በመጣል እውነተኛውን ዲሞክራሲያዊ አሰራር እስካልገነባ ድረስ ሀገሩን እንደሚያጣ ማወቅ ይገባዋል። በማንኛውም አይነት ትግል ወያኔን ለማስወገድ ቆርጦ መነሳት አማራጭ የለውም። የወያኔ መንደኞች በኢሃፓ ላይ የሚያደርጉት ዘመቻ በታሪክ ጸሐፊነት በሃያሲነት ወዘተ ሲረባረቡ ለተመለከተ ለምን ብሎ መጠየቅ ጊዜ ማጥፋት ይሆናል። በወያኔ እየተከፈሉ መተዳደሪያቸው ያደረጉም አሉና ህዝባዊ የሆነ ችግርን መፍታት የሚቻለው በተጠናና በሰለጠነ መንገድ እንጂ በጦርነት ሊሆን እንደማይገባው በጊዜው በማሳሰቡ የህዝብ ጠላቶች በኢሃፓ ላይ ጭቃቸውን በመርጨት እንዲሰማሩ ተደርጓል። ከጊዜያዊ ህዝባዊ መንግስት ምስረታ ጀምሮ ልዩ ልዩ መንገዶችን በመጠቆም ህዝብና ሀገር በሰላም ወደ ተሻለ አስተዳደር እንዲተላለፍ ማድረግ የንጉሱን መንግስት ከውርደት የደርግን አገዛዝ ከፍርጠጣና ከእስር ተቋሚነን ባይ ድርጅቶችንም ከመፈራረስ ባዳነ ነበር። ይህንን ሀቅ ሊሽር የሚችል ነገር ግን አይኖርም። አዎ ኢሃፓ መሬት ላራሹ ብሎ ታግሏል። ዲሞክራሲ ያለገደብ ብሎ ተሰውቷል። የብሔረሰቦች መብት ይከበር ብሏል። ያም ስህተት ነበር የሚሉ አማራጫቸው ምን እንደነበርና እንደሆነ ሌላው ቀርቶ ሀገርን እያፈረሰ ያለውን ወያኔን አትታገሉት ሀገር እያለማ ነው በማለት ለማዋዛት መጣራቸው እየታየ ነው። ኢሃፓን አውግዘው የፈጠራ ታሪካቸውን እየፈበረኩ የሚገኙ ሁሉ ቀኑ ሲደርስ ያፍራሉ። ስም ማጥፋቱ ፍሬከርስ ከሆኑ መቅረቱ ጥርጥር የለውም። ትግልን በአሉባልታ ታገይን በይሉንታ ማስቆም አይቻልምና ድል ለኢትዮጵያ ህዝብ።
Bam 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 b
ምን ማድረግ አለብን? አገራድን ትግላችን ሆነ ማንኛውም ታሪካዊ ግብግብ በየጊዜው ወይም በየማጠፊያው ቆም ብለን ይደርሰናል። ምንስ ይቀርናል? ከግባችን ለመድረስም ምን ማድረግ አለብን ብለን መመርመርን የግድላል። የተጓዝንበትን ካየን መጪውን መንገድና ውጣውረድ ቃኝተን በስልት ለመራመድ ለመጓዝ እድል ይኖረናል ማለት ነው። ምን ማድረግ አለብን ስንልም እስካሁን ምን አድርገናል ማለቱ ያስፈልጋል። ባለፉት ጊዜያት የህዝብን አመጽ በወያኔ ላይ ለማስነሳት ተችሎ የወያኔ መንገዳገድ አስኪ ደረጃ ከቶታል። ኢትዮጵያዊነት ከፋፋዮችንና ወያኔዎችን አቸንፎ በመስፈን ለወያኔ ውድቀት በሩን በርግዶታል። የወያኔ ትንኞች በያሉበት በህዝብ አመጽ ነፋስ እየተወሰዱ ወደ ትቢያ ወድቀዋል። ወያኔም ሆነ ጭፍሮቹ ዘዴ አልቆባቸው እጅጅ ወዳለው የሞኝ ለቅሷቸው ተመልሰው አስቂኝ መሆናቸውም አልቀረም። የወያኔ ክፍፍል ከፊታችን ተደቅኖ ሲናከሱም ለማየት ታድለናል። ይህ እንዳለ ሆኖ ወያኔ አሁንም ያዳቆነውን ዘረኛ ሰይጣን በመከተል ህዝብን ለመከፋፈልና ለማጫረስ በመስራቅ እንደሚታየው ሁሉ የተቻለውን እያደረገ ነው። የህዝብ ጎራም የድርጅትና ህብረት ይዘት ገና ብዙ የሚቀረው ከመሆኑም በላይ መጻታችን ሆኖ በህዝብ ትግል የሚነግዱ በባዕዳንና ሻዕቢያ ተደግፈው ፈልተዋል። ፈተናችን ገና ነው። እክላችን ፈርጀ ብዙ ነው። ያገደለው ሚዛን ግን ወደ ህዝብ ትግላችን ናፊነት መሆኑ በአሁኑ ጊዜ ምንም ጥርጥር የለውም። ወቅቱ የቀቢጸ ተስፋ ሳይሆን መከራና ጉም እያደር ይቀላል የሚያሰኝ ነው። ወደ መጨረሻ ግባችን ለመድረስ ማለትም ወያኔን ለማረም ሳይሆን እንደ አረም ነቅሎ ለመጣል ያለንበትን ሁኔታ ተገንዝበን ምን መደረግ እንዳለበት ምን ማድረግ እንደሚገባን እንደሚቀረን መገንዘብ ግዴታችን ይሆናል። ለወያኔ ጠላቱ ኢትዮጵያዊነትን ማጠናከር ነውና ከፋፋይ ኃይሎችን ሁሉ አመረን መታገሉ መቀጠል አለበት። ወያኔ የሚቆሰቁሰውን የርስ በርስ ግጭት ማክሸፍና ማስቆም መቻልም አስፈልጊ ነው። የህዝብን አንድነት ማለትም ኢትዮጵያዊነት ለማጠናከር መረባረብ ሲገባን ጎራችን ደግሞ በሽፍን ከፋፋዮች እንዳይሰረግ ዘብ መቆም ይኖርብናል። በህዝብ ስም ለህዝብ የቆሙ መስለው ህዝብን የሚከፋፈሉትን ከጎራችን ማስወገድ ማውገዝና ማሸነፍም አለብን። በዚህ መስክ ቸልተኝነትና አጥፊዎችን አልሚዎች ብሎ ማቀፉ፣ የወያኔ ጀሌዎችን ከህዝብ ጎራ ማስጠጋቱ፣ ቀደም የተጋለጡና የተወገዙ የህዝብ ጠላቶችን የህዝብ ደም ያፈሰሱ ወንጀለኞችን ማቅረቡ ወዘተ ሊደረግ ቀርቶ ሊታሰብም የሚገባው አይደለም። በወያኔ ላይ በሁሉም መስክ ማዕቀብ ማድረጉና ጀሌዎቹንም ከማህበረሰቡ ማራቁ፣ ምንም ጋት አለመስጠቱ፣ ዲካቸውን እየተከታተሉ ማጥቃቱ ወሳኝ ነው። ለቀቅተኝነት አያዋጣም፣ ገርነት ለበግም አልበጃት ነው። በመሆኑም የወያኔን ጠላትነትና ጸረ ኢትዮጵያነት ያስረገጠና መሰረት ያደረገን ኢትዮጵያዊነት ማዳበሩ ተቀዳሚና ቀጣይ ተግባራችን ሊሆን ይገባል ማለትም ነው። ይህን ስንልም ለዚህ አስፈላጊ የሆነውን የህብረት ጥረትና በሌላ በኩል ደግሞ ወያኔን የማጥቃቱ ግዳጅ ይመጣል። የህብረቱን ደጋግመን ያቀረብነውና ውጤት ለማግኘት ምን ማድረግ እንዳለብን የጠቆምነው ነው። የህብረት እንቅፋቶችን አቅፈንና ደግፈን ህብረት ብንጠብቅ ላም ባልዋለበት ኩበት ለቀማ ብቻ ሳይሆን ፍየል ወዲህ ቀዝምዝም ወዲያ ይሆንብናል። ማጠናከር ያለብን ሐቀኛ አገር ወዳድ ኃይሎችን መሆን አለበት። ሳይበገሩና ሳይወላውሉ እጥፍ ሸብረክ ሳይሉ ለኢትዮጵያ ጸንተው የቆሙትንና ቆመውም የባጁትን ኃይሎች መደገፍ ያስፈልጋል። የአፋርበኞች ቃል እየጋቱን ባጉል ተስፋ እየተጫወቱብን ነጋሪ አያስፈልገንም። ለአመታት ደርሶብናላ። የማይሆን አርበኛ በቅምጥ ሊያዋጋ ይቃጣል የተባለውን ዘንግተን ባሩድ በሸተተበት ያልተገኘውን መገኘት የሚፈራውን አዋጊ መሪ እያልን ስንኳትን መክረማችን የሚታወቅ ነው። በአገር ውስጥም በውጭም የ1997 ዓመተ ምህረትን ያስታውሷል። የሙት ከተማን አድማ አክሻፊዎችን ይጠቅሷል። ዛሬም ሌሎች ከዚህ ባሻገር ከደረስንበት በመነሳት በወያኔ ላይ ድል እየተገኘ ያለው በወያኔ ላይ በተጨባጭ ጥቃት እየደረሰ ስላለ ነው። ዛሬ ከመቼውም ጊዜ ይበልጥ ወያኔን አትንኩት፣ ለምኑት፣ አግባቡት፣ ተለማመጡት፣ ተደራደሩት የሚሉ የትግላችን ጠሮች ሆነው ይገኛሉ። ለነገሩ የዚህ አይነት ሰባኪዎች ሐሳዊ መሲሆች ከወያኔ ጋር እየገጠሙ ወይም ገጥመው የፈረደባት አገራችንን ሊቦጠቡጡ የቋመጡና ጭራሹኑ የባዕዳን ቅጥረኞች የሆኑት ናቸው። አገር የጋራ ናት ተብሏል፣ ሃይማኖት የግል ነው እንደተባለ ሁሉ በዚህ ላይ ማስመር የሚገባው ግን አገር የሁሉ መሆን ካልቻለች ለጥቂቶች እንድትሆን መተው እንደማይገባ ነው። መከራ የበዛበት ህዝባችን የማን ቤት ጠፍቶ የማን ሊበጅ የአውሬ መፈንጫ ይሆናል እንጂ በሚል እቅጩን አስቀምጦታል ነው። እናም የወያኔን ንብረት ሁሉ ማውደም፣ ማቃጠል፣ ማጋየት፣ በማዕቀብ ማቀጨጭና ማክሰር ወዘተ አገራዊ ግዳጃችን ይሆናል። ለዚህም ነው ጥሪያችን ለጦፈ አመጽ እንጂ ወገንና አገር ገዳዩ ወያኔ ጋር ተሳሳሙ፣ ተቃቀፉ፣ ተቻቻሉ የማይሆነው። ወያኔን ቻሉት የሚልን ሰበካ አለመቻል ግዴታችን ሆኖ መቀጠል አለበት። በወያኔ ላይ እርምጃ ለመውሰድ ደግሞ መሳሪያውም በቦታው ያለና ከክብሪት እስከ የጦር መሳሪያውም ባለንበት አለ። ምን ማድረግ አለብን? ጸረ ወያኔ ትግሉን ማፋፋም፣ ብረት አንስተው መፋለም የጀመሩትን በቀጥታ መርዳት የማይታለፍና ለማንም ሌላ የማይለጋ ሐኬት ነው ግዳጅ። አሁን የምናየው የሚታገለው ሌላ የሚታገዘው ሌላ መሆን መቆም አለበት ማለት ነው። የሚታገለውን ህዝብ በገንዘብ በመሳሪያ በመድኃኒትና በተለይ ከጎኑ ተገኝቶ የትግሉ ተካፋይ በመሆን ማገዝ መታደግ ይገባል። ምን ማድረግ አለብን? አቀኛ ታጋዩን ማገዝ መርዳትና በስሙ የሚነግዱትን ግን ማራቅ ማለት ነው። ለህዝብ ብሎ ገንዘብ ሰብስቦም እንደ ጅብ ይህንኑ ለመከፋፈል መናከሱም ያዋርዳልና ያስተዛዝባልና ያብቃ። ማለትም ስለ ትግል ወሬው አክትሞ ተጨባጭ ትግል በአገር ይሙላ። ህዝብን እንጂ የፖለቲካ ነጋዴዎችን አልፎም የአገር ጠላቶችን ወዳጅ ብሎ አቅፎ መሳሪያ መሆን ያክትም እንላለን። ምን መደረግ አለበት ስንል የምንሰጠው ምላሽ ይህን ሁሉ ያቀፈን ያካተተ መሆኑ ተገቢ ነው። ምን ማድረግ አለብን? ኢትዮጵያዊነትን በጸረ ወያኔ ትግል ማጠናከር፣ ጎራችንን ካወናባጆች የፖለቲካ ነጋዴዎች ቅጥረኞችና የቅምጥ አርበኞች ማጽዳት፣ ባዕዳንንም የሚገባቸውን ቋንቋ ልናናግራቸው ይገባል። ለ26 ዓመታት አየናቸው፣ ተማጸናቸው፣ ሰብአዊ ዴሞክራሲያዊ ኃላፊነታቸውንም አሳሰብናቸው። የተገኘ ፍሬ ውጤት ከቶም የለም። የሚገባቸው ቋንቋ ሌላ በመሆኑ በዚያ ስናናግራቸው ሳይወዱ በግዳቸው ያዳምጡናል። ይህ ጊዜ ያልሻረው ሐቅ ነውና ቸል ልንለው ከቶም አይገባም። በዚህም በዚያም የሰራው ያመጹና ምህረት የለሹ ጸረ ወያኔው ትግል ነው። ነካ ለቀቅ ነገር ያመጣልና የተጀመረው ትግል መፈክሮቹን ግቦቹን ሳይሰጥ ጠንክሮና ተፋፍሞ ሊቀጥል ይገባዋል። ከመሃልም በሆነው ምክንያት የሚቆም ሳይሆን ወያኔን ሳያወድም ለአንዳፍታ የሚረግመውን የለበትም ማለት ነው። ለሁሉም ቀዳሚ የሆነው ግን ጠላትና ወዳጅን መለየት ነውና ወያኔ ፍጹም ጠላታችን መሆን እንዳለ ሆኖ የአገራችንን ጠላቶች ይደግፉን ይሆን በሚል ወዳጅ ብሎ ለማቀፍ መጣሩ ጭራሽ የባሰና አጥፊ ሞኝነት ነው። በተመክሮም ለማየት በቅተናል። ኢትዮጵያን የሚታደጋት በቅድሚያ የራሷ ህዝብ ነው። ከጎረቤት ከሩቅ የሚመጣ የሚገኝ ስርየት የለምና አገር ፍቅርም የራሳችን አክሪ ቅርስ እንጂ ሰውን አምላክ ከሚሉ ባዕዳን ያገኘነው አይደለም። የኢትዮጵያ ታሪክም ቅርሳችንና በደም የጻፍነው ነውና በተረት ተረት አጅቡኝ አይለንም። ይህ የምንኮራበት ታሪክ ደግሞ ጠላትን ታግሎ ማሸነፍ፣ ማባረር፣ ማስወገድ ነው እንጂ እጅ መስጠት እንዳልሆነ ታሪክ ይመሰግራል። ትግላችንን እናፋፍም፣ በወያኔ ላይ ውድቀትን እናምጣ፣ ኢትዮጵያዊነትን እናጠናክር። ጊዜው ያመጽ ነው። ጠመንጃችንን በወያኔ ላይ ወድረን እንረፍርፈው ይላል የጊዜው መፈክራችን። ድል ለጸረ ወያኔው የኢትዮጵያ ሕዝብ! ትግል እናቸንፋለን።
በገዢዎች አይገዛም። ስላሉበት ዓለምነት፣ ስለተፈጥሮና ፍጡር ግዝፈት በጥልቅ ለመረዳት ከልደት እስከ ሞት የሰው ልጅ በትምህርት ማሳለፉ ካለፈው ይልቅ ለመጪው የተሻለ ግንዛቤ እንዲኖረው ለማድረግ ነው። ትምህርት በወረቀትና ብዕር ይዞ በትምህርት ቤት ዴስክ ላይ በመቀመጥ ብቻ የሚገኝ ዕውቀት አይደለም። የሰው ልጅ በየዕለቱ በሚያደርጋቸው እንቅስቃሴዎች ውስጥ የሚገኝ ተመክሮ ነው። በራስ የመተማመን ጸጋ የሚገኘው በትምህርት ነው። ዕውቀት በራስ መተማመንን እንጂ አስመሳይነትን አያበረታታም። ትምህርት እዝነ ህሊናን ኮርኩሮ ማንነትን ገርቶና አስተካክሎ ከኔነት ይልቅ እኛነትን አስቀድሞ ይጓዛል እንጂ በግለኝነት የህልም ባር ውስጥ ገብቶ አይዘፈቅም። ትምህርት ስለተፈጥሮም ስለፍጥረትም ይጨነቃል። ለአብሮነት ለሰላማዊ ህይወት ይቆረቆራል እንጂ መለያየትን መናቆርን አይደሰኩርም። ትምክህትንም ሆነ የበታችነት ስሜትን ይጠየፋል። ትምህርት ሚናው ከፍተኛ በመሆኑ አስመሳዮች አዋቂ ተብለው ለመታየት በገንዘብ እስከ መግዛት እንደሚደርሱበት ድረስ የሚቀል አይደለም። ኃላፊነትን፣ ሀቀኝነትን፣ ለሌላው ፍቅርን ለመለገስ ራስን እስከ መጉዳት የሚያደርስ እንጂ ትምርት መንገድ ማሳቻ ሳይሆን ጭቆናና በደልን ማስወገጃ ነው። ትምርት ያወቁትን ላላወቁ ለማስተላለፍ የውዴታ ግዴታ ውስጥ የሚያስገባ ቃል ኪዳን ነው። ትምርት ለሐቅ የሚያሰልፍ ጨቋኞችን የሚያስጠላ ለጋራ ድል የሚያነሳሳ የትግል መሳሪያ ነው። ትምርት የሥርዓት ቁንጮ ማወደሻ አይደለም። እንደ ህዝብ መብት አስከባሪና ተከራካሪነቱ አንደበት ላጣ የህዝብ ክፍል አንደበት ነው። በዚህ ምክንያት ግርዱን ከምርቱ ለመለየት አስቸጋሪ አይሆንም። የወያኔን አስመሳይነት በሜዳ ዘመኑ ኮሚኒስት ነኝ ሲል መሰንበቱ፣ በአገዛዝ ዘመኑ የካፒታሊስቱ ዓለም አፈቀላጤ ሆኖ ማገልገሉ እንዳመቸው የሚንደባለል መሆኑ ይመሰክራል። ወያኔ የኢትዮጵያ ተማሪዎችን ትግል ለማጠንሸት የወጣቱ ትግል ውስጥ ሚና እንደነበረው ለመምሰል ሞክሯል። የሀፓ ወጣት ታጋዮች መስዋዕት የከፈሉት ለኢትዮጵያ አንድነትና ለብሔረሰቦች እኩልነት ለፍትህና ርትዕ እንጂ ለገንጣይና አስገንጣይ ዓላማ እንዳልሆነ ግልጽ ሆኖ እየታየ ወያኔ አዲስ አበባ በገባበት ወቅት የሀፓ ታጋዮች የጅምላ መቃብር እየጎደፈረ የሀፓ መስሎ ለመታየት ያደረገው ማስመሰል ለምን እንደነበር የታወቀ ነው። ወያኔ በራሱ የማይተማመን እንደ ጅብ ተጠባብቀው የሚጓዙ ስግብግብ አባላት ያሉት እንጂ የጠንካራና የተማረ ኃይል ሊፈጥር የሚችል አቅምና ክህሎት ያለው አይደለም። ህዝብና ተማሪ፣ ተማሪና ሀገራዊ ስሜት ተነጣጥለው የሚታዩ አይደሉም። የአዲስ አበባ ዩኒቨርሲቲ ህዝባዊ ጥያቄዎችን ከትምህርቱ ጎን ለጎን ይዞ እንደተጓዘ ግልጽ ነው። የነመለስ ዘረኛ አገዛዝ ግን ተማሪዎችን ከህዝቡ ጥያቄ ለመለያየት ነው የጣረው። ከግድያ ጀምሮ የትምህርት ገበታ እስከ ማሳጣት ድረስ ተንቀሳቅሷል። ዞሮ ዞሮ ውጤቱ ባዶ ነው የሆነው። ሀቅን ማድበስበስ ይቻል ይሆናል፣ ሸፋፍኖ ማስቀመጥ ግን የማይታሰብ ነው። ያ ትውልድን ከትውልድ ጎሳን ከጎሳ ነጣጥዬ እገዛለሁ ያለው ወያኔ በየዩኒቨርሲቲዎቹ እየተዋረደና ማንነቱ ይበልጥ እየተጋለጠ በመሄድ ላይ ነው። ተማሪዎች በአንድነት ቆመው እንደ ቀድሞ ሁሉ ለህዝብ መብትና ለጋራ ሀገር ህልውና የሚታገሉ መሆናቸው አይቀሬ ነው። የባዕዳን አገልጋይ የሆኑ ወያኔዎች እንደተመኙት የኢትዮጵያን ተማሪዎች ማደንቆር አይቻልም። የመማርን ምንነት አውቀውና ተገንዝበው ሲነሱ በአደባባይ ላይ ወጊድ ወያኔ የሚሉበት ጊዜ ሩቅ አይሆንም። የተማረ ኃይል የህዝብን ጥቅምና እምነት የመተርጎም ጽኑ አቋም እንዲይዝ ትምህርቱ ያስገድደዋል። በደንቆሮች ለመመራት ህሊናው አይፈቅድለትም። የጎጠኞች የከፋፋዮች ሴራ በዩኒቨርሲቲዎቹ ይጋለጣል። ተማሪ የህዝብ ልጅ መሆኑን ይመሰክራል። ትምህርት በከልካዮች ኃይል የምትታገድ አይደለችም። ግድቡን ሰባብራ የምትጓዝ የእውቀት ጀማናትና ያንን ማብሰሯ አይቀሬ ነው። ሀገር ስትዘረፍ፣ ወገን በግፍ ስቃይ ውስጥ ሲገኝ፣ ፍትህ ሲጓደል፣ ህዝብ መከታ ሲያጣ፣ ተስፋ ሲርቅ፣ ግለኝነት ሲጎለብት ትምህርት በንዴት ገንፍላ መውጣቷ የማይቀር ነው። በትውልድ ውስጥ ትምህርትና እውቀት የድንቁርና ተገዥዎች ሆነው አያውቁም፣ ወደፊትም አይሆኑም። ድል ለኢትዮጵያ ህዝብ።
Timmer to visit. We were Timmer to visit.
ባፉ ያመነ ከስሩ የመነመነ ወያኔ ድሮም አፍ ብቻ ነው ይዋሻል ይደነፋል ጉራ ይቸረችራል ከኔ በላይ ተዋጊ ኢኮኖሚ አሳዳጊ ምሁር የወርቅ ዜጋ ተወላጅ ኃይል የለም ብሎ ሲለፈፍ ቆይቷል ጉራ ብቻ መሆኑን ሲከፍቱት ልፍስፍስ መሆኑን የህዝብ ትግል እያሳየ ነው ወያኔ ምንኛ ቢያጓራ ውስጡ ግን መንምኗል በስብሷል ጀግናው የጎንደር ህዝብ የደመራ መስቀልን በዓል ሲያከብር የኢትዮጵያን ያልተበረዘና የቆየውን አረንጓዴ ቢጫ ቀይ ሰንደቅ ዓላማ በስፋት በማውለብለብ ወያኔን ወግድ አንት ወራዳ ከነ ሰይጣን ጨርቅህ ጋር ብሎታል ህዝብ በደረሰበት ጥቃትና ፍጅት ቅስሙ ሳይሰበር በወያኔ ላይ ጥላቻውንና ንቀቱን አድሶ መነሳቱንም እንደ ኮሶ ግቶታል። በዚሁ ልክ የኢሬቻን በዓል ያከበሩትም ያለፈው ዓመት የወያኔ ግድያና አረመኔ እርምጃ ወያኔ እንደተመኘው ቅስሙን ሳይሰብረውና ፍርሃት ሳይጠልበት ወያኔ ይውደም እያለ ወጥቶ በዓሉን በድምቀት አክብሯል። የሚሰለፉት ተማሪዎች ያደሙት ነጋዴዎች ወዘተ ሁሉ በወያኔ ግድያ አልተሸማቀቁም። ወያኔ የመጣበትን ሽንፈት መከናነብ ግድ ሆኖበታል። ወያኔ ካፈናና ግድያ የተቆጠበው ሩህሩህ መሆን መጥቶበት ሳይሆን ቀጣዩ ህዝባዊ ትግል ቅስሙን ስለሰበረውና የሞከረው አፈና የማያዋጣ መሆኑን ስላመነ ነው። በርግጥ ወያኔ ከግድያ ይቆጠባል ማለት እንዳይደል ግልጽ ነው። ይዜ እየገዛ መሆኑን ይታያል። ወያኔ መዳከሙና ወደ ውድቀቱ እያመራ መሆኑን የርሱም የተፋፋመ ቀውስ ብቻ ሳይሆን አልበገር ያለው የህዝብ ትግልም አረጋግጦልናል። አሁንም ጎሎ የሚታየው የድርጅትና የህብረት ወሳኝ ጥያቄ መሆኑ ደግሞ ይበልጥ ጎልቶ በመታየት ላይ ነው። ገዢዎች እንደ በፊቱ መግዛት ሲያቀታቸው ህዝብም እንደ በፊቱ አልገዛም ብሎ እንብኝ ሲል ወደ ለውጥ የተጀመረው ጉዞ ከግቡ ይደርስ ዘንድ መደራጀትና በህብረት መንቀሳቀስ ወሳኝ ቅድመ ሁኔታ ሆኖ ይገኛል። ወያኔ ይህን ሁኔታ እንዳይሟላና ከሆነለትም የህዝብን ትግል ለማክሸፍ ወይም ለማስቆም በልዩ ልዩ መስክ እየተንቀሳቀሰ ነው። በቅድሚያና በዋናነት የጣረው የተከሰተውን የህዝብ አንድነትና እንቢተኝነት ማጥቃትና ክፍፍልና ፍርሃትን ማስፈን ነው። በዚህ መሰረት በተለይ ኦሮሞውና አማራውን ለመከፋፈል በሁለቱም ውስጥ ጽንፈኞችን አደራጅቶ ቀጥሮና አሰማርቶ ይህ ነው የማይባልና በጭራሽ ኢትዮጵያዊ ያልሆነን ዘመቻ በአገር ውስጥም በውጭ አገርም ነዛ ሞከረ። ኦሮሞ ኢትዮጵያዊ አይደለም የሚሉ ቅዠታሞች አጆሃ ተብለው መንጫጫት እንደጀመሩት ሁሉ አማራው ከኢትዮጵያ ይገንጠል የሚሉ ሰንካላ ተውሳኮችም በየቦታው ብቅ ብቅ አሉ። ኢትዮጵያዊነትን መሰረት አድርጎ የተነሳው ትግል ለወያኔ መርዶ ነበርና የምን ኢትዮጵያዊ ሁሉ በየብሔሩ ነው የታገለው? የኢትዮጵያ ብሔረሰቦች ደግሞ ወያኔም ከሌለ የኢትዮጵያ ህዝብ አብሮ ሊኖር አይችልም ይጫረሳል የሚለውን የመጀመሪያውን እርኩስ መርሃ ግብሩን አስተጋብቶ ክፍፍልን ሊያሰፍ ጣረ። ህዝብ ግን በወያኔ ላይ ስለነቃ ጽንፈኞችም ስለተጋለጡና ስለተወገዙ ግባቸውን ሊመቱ አልቻሉም። ይህን ብንልም ከመድረኩ ፈንጠር ብለው አድብተው እንደሚገኙ የምንስተው አይደለም። ወያኔ በዚህ መንገድ ሶማሌና ኦሮሞውን እርስ በርስ ግጭት ሊጠምድ ተነስቶና ከወጋዴኑ ልዩ ኃይልና ከጎረቤት በመጡ ኢሳዎችም ጎን በመቆም በወገኖቻችን ላይ አሰቃቂ ግድያን ፈጽሟል። የኦሮሞው ትኩረት በሶማሌው ላይ እንዲሆንና የወጋዴንን ህዝብም ከኦሮሞው ለማጋጨትና ወያኔ ከወደቀ ጉድ ይፈላል የሚለውን በህዝብ ላይ ለማስፈን ነው። ወያኔ ይህን ሁሉ መወራጨት ማሳየቱ የሚጠበቅ ነው። ውድቀቱ እንደመጣ ተረድቷልና ያልሞት ባይ ተጋዳይ ጥረቶቹ ቀጣይ እንደሚሆኑ ማወቅ አለብን። ወያኔ የሚጠበቀውን ሁሉ እያደረገ ነው። አድማውና ተቃውሞ ሲያይልበት ይበልጥ ብርክ መያዙና እንደቆሰለ አውሬ መሆኑ ሊጠበቅ የሚገባው ነው። እርስ በርስ ለማፋጀት በብሔረሰብም በሃይማኖትም ደረጃ ራሱ የጥፋት እርምጃ ወስዶ በሌላ ለማሳበብ ሊጠቀም መቻሉንም ማወቅ ያስፈልጋል። ሶማሌዎች ሳይሆኑ እንደ ህዝብ ኦሮሞው ላይ የተነሱት ወያኔና ቅጥረኛው ልዩ ኃይል ነው። ስለዚህ በወያኔ ተንኮልና ወጥመድ ገብተን እንዳንጎዳ ከወዲሁ ነቅተን መጠበቅ አለብን። የወያኔ ጽንፈኛና ቅጥረኞች አማርኛና ኦሮምኛ ተናጋሪ የትግራይ ተወላጆች በየድረገጹና ፓልቶኩ የስድብ መድረክ ላይ ብቅ እያሉ አማራነን ብለው ኦሮሞውን፣ ኦሮሞነን ብለው አማራውን በጸያፉ እየሰደቡና እየዘለፉ ክፍፍልን ሊያፋፍሙ ሲጥሩ ቆይተዋል። ተነቅቶባቸውም ተወግዘው ጥጋቸውን መያዝ ተገደዋል። ይህ በእንዲህ እንዳለ የድክመቱ ተጠያቂ ወያኔ ብቻ ሳይሆን ተቃዋሚ የተባሉትም ጭምር ለመሆናቸው ምንም ጥርጥር የለውም። ከወቀሳው የሚያመልጥ የለም። ኢህአፓም ቢሆን ለአቋሙ የራሱ በቂ ምክንያቶች እንዳሉት የገለጸ ቢሆንምና ደጋግሞ የህብረት ጥሪ ቢያደርግም ካለው ተመክሮ በመነሳት ለህብረት በተለይ ሙሉ ትኩረቱን ቢሰጥ ይጠቅም ነበር የሚል ወቀሳ እንዳለም የምናቀው ነው። ሌሎች ተቃዋሚ ኃይሎች ደግሞ ህብረትና ቅንጅትን በቀጥታ የወሰዱ ሳይሆን ከወያኔ መሞዳሞድና አልፎም ጠባይን አሳምሮና ተንበርክኮ መታገድ የሚል ትርጉም የሰጡ መስለው አይጠቅም አይጎዳዎች ሆነው ታዝበናል። ለነገሩ ህዝብ ባመረረ ትግል ሲነሳ ከወያኔ እንደራደር፣ እንወያይ፣ እንፋቀር በሚል ቅዠት ሊያሰፍኑብንም ጥረዋል። እየጣሩም ናቸው። ይህ ደግሞ ከንቱ ነው፣ ግን በእነ አሜሪካ የተደገፈ ነው። በድርጅትና ህብረት አንጻር ህዝብ ወደፊት ወደ ግቡ እንዳይገሰግስ ጋሬጣ የሆኑ እነዚህ ባዕዳንና ሻዕቢያም ናቸው። ተቃዋሚዎች ህብረት ከመሰረቱና በጋራ ወያኔን ለማስወገድ ከታገሉ ወያኔ ማለትም ወዳጃቸውና መጋዣቸው ሊወድቅ ስለሆነ ይህ እንዳይመጣ አገር ወዳዶችን ባራቀ የይስሙላ የህብረት ጥረት ላይታች እያሉ በዚያው ልክም ሐቀኛ ጥረቶችን ያደናቅፋሉ። የህብረት ጉዳይ በተነሳ ቁጥር በሻቢያ ድጋፍ የሳምንት የወር ህብረቶች ተመሰረቱ ሲባል ስንሰማ ብዙ ቆየ፣ በቅርቡም ተደምጧል። ከግንጠላ ኃይሎችም ጋር የተሞከሩት ህብረት ተብዬዎች በወያኔ የስላቅ ሳቅ ታጅበው በተደጋጋሚ ከስመዋል። ህብረትን በተመለከተ አገር ወዳድ ኃይሎች አስመሳዮች ሳይሆኑ ሐቀኞቹ ማድረግ ያለባቸውንና ጊዜ የማይሰጠውን ግዳጅ መቀበል አለባቸው። ከባዕዳን የተቆራኙት ደግሞ ይህንን አቁመው ውስጣቸውን ከሻጥረኞችና ቀጥረኞች አጽድተው ከሌሎች አገር ወዳድ ኃይሎች ጋር ለመተባበር ጥረት ቢጀምሩ ደግ ነው እንላለን። ድርጅትና ህብረትን በተመለከተ ሌሎች በትግሉ ላይ ጉዳት እየፈጸሙ ያሉት ወደዱም ጠሉም በውጭ አገር ያሉ የአገራችን ተወላጆች ናቸው። ድርጅቶች መስመር ሲስቱ፣ በትግል ሲነግዱ፣ ሲቀጥፉ፣ ለህብረትም እንቅፋት ሲሆኑ አበጃቹ ብሎ ማቀፉ ልምዳቸው ሆኗል። ከወያኔ ጋር ሰላምና ፍቅርንም አንዳንዶች ሲሰብኩ ያቺ መከረኛ ኮንዶሚኒየም ፊታቸው ላይ እየመጣችባቸው መሆኑን አላጣነው። በርካቶቹ አገራቸውን የሚወዱ መሆናቸው የማያጠራጥር ቢሆንም አቋማቸው ግን ይህን የሚያንጸባርቅበት ጊዜ ትንሽ አይደለም። ከአገራችን አንድነት አንጻርም ማፈሪያ ጽንፈኞች ያሉት በውጭ አገሮች ነው። በህዝብ መሃል ፍቅርና አንድነትን ኢትዮጵያዊነትን እንዲሰብኩ እንዲያሰፍኑ ሲጠበቅ በአንጻሩ በህዝብ መሃል ጥላቻን ሰባኪዎች ሆነው ተገኝተዋል። ኢትዮጵያዊነትን በጥበት ተጻረዋል። ይህ የሚካድ አይደለም፣ መቀየርም ያለበት ነው። ድርጅቶችን ወደ ኢትዮጵያዊ ህብረት በመገፋፋትና ጫና በማድረግ ፈንታ ልዩነትና መፈራረቅን አጃቢነት ሊያከትም ይገባዋል። በወፍ በረር ችግሮቹን ልናይ የሞከር ነው ተወግደው ጠቃሚ ትብብርና ህብረት ይከሰት ይችል ዘንድ ነው። በዚህ ጥረትና ሙከራ ከበፊቱ በበለጠ ትኩረት ሰጥቶ መንቀሳቀስ የሁሉም ኃይሎች ግዳጅ ነው። አገር ወዳድ ድርጅቶችን ለማጥቃት ወያኔን ጠቅሞ ታጋይ ኃይሎችን ለማዳከም ወዘተ የሚደረጉ ዘመቻዎችም ከቶም የሚሳኩ አይደሉምና ቢያቆሙም ይመረጣል። በኢሃፓ ላይ ያለውን ሰፊ ዘመቻ ያጤኗል። ወደ ህብረት የሚወስደንን ጎዳና በቀና መንፈስ እንያያዘው። ቧልቱና ቅጥረኝነቱ ያብቃ። ድል ለኢትዮጵያ ህዝብ።
አንዳንድ ያገር ሸክሞች ለጥቅሜ ሞታቸው የወገን ደም መምጠጥ ጉቦ ጉቦ ይቅርባቸው ባካቸው መንግስት የሚያሰራው ደሞዝ እየሰጠ እንዲደልብ አይደለም ሎብ ሎብ እየመጠጠ እየመጠጠ ጋባዥም ካገኘ ስራው የሚበደል ተነስቶ ይሄዳል ለሆዱ ሊጋድም ለሐሰት ያደረ እውነትን ረስቶ እጅ መንሻ ይጠብቃል ቢሮ ቢሮ ተጎልቶ ተጎልቶ ተጉላላሁኝ ሲለው አመት ለእጅ ሰንቶ በእጅ በል ይለዋል እሱ እሱ ማንም ፈርቶ ማንም ፈርቶ በሰው የፈራው ራሴ ደረሰ ግሬበጅ ሄደው ላብየ ፈሰሰ አንዳንድ ነቀዞች እስሞኝ ባካቸው ፋይሉና ተወዝፉት ለጉቦ ለጉቦ ያላችሁ ባካችሁ አስሪና ሰሪ እንደ ያላችሁ በት ጉቦ ሚበላውን እውነት እውነት ትፍረድበት ትፍረድበት